የአሜሪካ ድምፅ ራዲዮ ጣቢያ ነው።
ክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ለፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የህዝብ ውሳኔ እንድናደርግና የህዝቡን ፍላጎት እንድንለካ በአቀረበው ጥያቄ መሰረት የዛን ሁለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ህዝብ ውሳኔ እናደርጋለን ማለት ነው።
የምርጫ ቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳን ድምፅን የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዛሬ ዕለቱ እንደ አውሮፓውያን የቀን አቆጣጠር ታህሳስ 25 2020 ዓ.ም የአውሮፓውያን ገና በዓለም ዙሪያ እየተከበረ ነው። በዓሉን ለምታከብሩ በተለያዩ ሀገሮች ለምትገኙ አድማጮቻችንም እንኳን አደረሳችሁ እንላለን። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው ሁኔታ ሳቢያ ከወትሮው በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባቹ 2020 ከተከወኑ አበይት ጉዳዮችም ዋና ዋናዎቹን መለስ ብለን እንፈትሻለን። በመተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ለሚገኙ ዜጎች አስቸኳይ የምግብና የመጠለያ ድጋፍ ጥሪ ቀረበ። በተያያዘ ዜና በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አስታውቋል። የሁለቱንም ዝርዝሮች በዕለቱ አብይ ርዕስ እንመለከታለን። ሁለት ከፍተኛ የቀድሞ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው በአገሪቱ ህጎችና በዳኞች የተሰጠው ትርጓሜ መሰረት መሆኑን የኢትዮጵያ ጠቅላይ አቃቤ ህግ አስታወቀ። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ ታህሳስ 16 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የዛሬውን የገና ክሪስማስ በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ከሮማ ርዕሰ ሊቃነ ጳጳሳት ፍራንሲስ የገና በዓል መልእክት ዜናውን እጀምራለሁ። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳቱ ፍራንሲስ የዓለም ሀገሮች የኮቪድ-19 ክትባትን ለሌሎችም እንዲያካፍሉ በዛሬው የገና በዓል መልእክታቸው ተማጽነዋል። ድንበር የማይለይ ዓለም አቀፍ ወረርሽኝ ባለበት በአሁኑ ወቅት የብሔርተኝነት ግንብ ሊገነባ አይገባም ያሉት ርዕሰ ሊቃነ ጳጳሳቱ ሁሉም ሰው አስፈላጊውን ሕክምናና ክትባቱንም ማግኘት እንዲችል ዓለም አቀፍ ትብብር እንዲደረግ ተማጽኖ አቅርበዋል። ከሮማ የአሜሪካ ድምጿ ሳቢና ካስቴል ፍራንኮ ያጠናቀረችውን ሪፖርት አዳነች ፍሳዬ ታቀርበዋለች። ርዕሰ ሊቃነ ጳጳሳት ፍራንሲስ የገና በዓል ቅዳሴን ያሰሙ የነበረው በቅዱስ ጴጥሮስ ባሲሊካ ሰገነት ላይ ነበር። አሁን ግን በኮቪድ-19 ቫይረስ መዛመት ስጋት ምክንያት ለዓለም የገና በዓል መልእክት ያስተላለፉት ቤተክርስቲያን ውስጥ ሆነው ነው። በዓለም አቀፉ ወረርሽኝ ምክንያት የጨለማና ትምምን አልባ በሆነበት በአሁኑ ወቅት የኮቪድ-19 ክትባት መድኃኒት መገኘትን የመሳሰሉ የብርሃን ተስፋዎች እየታዩ ናቸው ብለዋል። ነገር ግን እነዚህ መብራቶች እንዲያበሩና በመላ ዓለም ተስፋ እንዲያሰፍኑ ለሁሉም ተደራሽ እንዲሆኑ ማድረግ ያስፈልጋል ብለዋል። የዓለም ሀገሮች የክትባት መድኃኒቶቹ ለሁሉም በተለይም እጅግ ተጋላጭ ለሆኑትና በዓለም ላሉት ቀጠናዎች ሁሉ ተደራሽ መሆናቸውን እንዲያረጋግጡ ተማጽነዋል። ዝግ የሆኑ የብሔረተኝነት ስሜቶች እንደ አንድ የሰው ልጅ ቤተሰብ ሆነን ከመኖር ሊያግዱን አይገባም ብለዋል ርዕሰ ሊቃነ ጳጳሳቱ። የግለኝነት ቫይረስ አሸንፎ ለሌሎች ስቃይ ደንታ እንዳይኖረን እንዲያደርግ መፍቀድ የለብንም ሲሉም አክለዋል። የዛሬው የርዕሰ ሊቃነ ጳጳሳቱ መልእክት በአብዛኛው በኮሮና ቫይረስ ላይ ያተኮረ ነበር። ሆኖም በዓለም ደረጃ ስላለው ስጋትም ማንሳታቸው አልቀረም። ከባድ የኢኮኖሚ ሁኔታና የማህበረሰባዊ ሚዛን መዛባት በኮቪድ-19 ምክንያት እየተባባሰ በሄደበት በሆነ ወቅት እንደ እህትማማቾችና ወንድማማች መተያየት ይኖርብናል ሲሉ መክረዋል። ርዕሰ ሊቃነ ጳጳሳቱ አያይዘውም በተለይም ተጋላጭ የሆኑትን ሰዎች የታመሙትንና ስራ አጦችን መርዳት እንደሚያስፈልግ አስገንዝበዋል። ዓለም አቀፉ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት የተቸገሩትን በቫይረሱ ምክንያት መንቀሳቀስ በታገደበት በአሁኑ ወቅት በቤት ውስጥ ጥቃት የሚሰቃዩት ሴቶችንም መርዳት ግድ ይላል በማለት የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ አስገንዝበዋል።
አዳነችን አመሰግናለሁ። ኬንያና ሶማሊያ በዚህ ሳምንት በኢጋድ ስብሰባ ላይ በመካከላቸው ያለውን አለመግባባት ለማርገብ ስምምነት ያደረጉ ቢሆንም አሁንም ድንበራቸው አካባቢ አለመረጋጋቱ እየታየ ነው። ባለፈው ሳምንት የሶማሊያ መንግስት ኬንያ በሀገሬ የውስጥ ጉዳይ ጣልቃ ገብታለች ብሎ የዲፕሎማሲ ግንኙነት ማቋረጡ ሲታወስ፣ ያን ተከትሎ የሶማሊያ መንግስት ድንበሩ አካባቢ ወታደሮች ማስፈሩ ውጥረቱን እንዳባባሰው ጠቅሶ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አድርሶናል።
በሶማሊያና በኬንያ ድንበር አካባቢ የወታደራዊ ኃይል መስፈን መጀመሩ በሁለቱ ሀገሮች መካከል ያለው የዲፕሎማሲ ፍጥጫ ወደ ግጭት እንዳያመራ ስጋት ወስቷል። የሶማሊያ ማዕከላዊ መንግስት ወደ ድንበር ከተማ በለዳዎ ወታደሮችን ልኮ ያሰፈረ ሲሆን፣ በአንጻሩ ከኬንያ ጋር ጥሩ ወዳጅነት አለው የሚባለው የጁባላንድ አስተዳደርም ከመንደራ ከተማ በቅርብ ርቀት የራሱን ኃይሎችን አስፍረዋል። የኬንያ መንደራ ግዛት አስተዳዳሪ መሐመድ ማልም ይሄ በዲፕሎማሲ ልዩነት የመጣው ጣጣ የአካባቢው ነዋሪዎችን ኑሮ ማናጋት የለበትም ይላል።
We don't want a situation where these two forces fight and our people's life are endangered.
እነኚህ ሁለቱ ኃይሎች በሚያደርጉት ፍልሚያ የራሳችን ህዝቦች እንዲጎዱ ማየት አንፈልግም። ባለፈው ሁለት ቀናት በኬንያና በሶማሊያ መካከል ያለው ግንኙነት አሳሳቢ ነበር። ያ ደግሞ የማንዴራ ነዋሪዎችን አደገኛ ሁኔታ ውስጥ የሚጥል መሆን የለበትም። ስለዚህ ሀገራቱ መፍታት አለባቸው ብለዋል አስተዳዳሪው። የጁባላንድ ሀገር ውስጥ ጉዳይ ኃላፊ አብዱራሺድ ጃናን ታማኝ ኃይሎች በማንዴራ አካባቢ ለወራት ሲንቀሳቀሱ እንደነበር ተገልጿል። እነኛ ኃይሎች ባለፈው በበለዳዎ ባደረሱት ጥቃት ከ10 ሰዎች በላይም ህይወታቸውን አጥተዋል። ይህን ተከትሎም ባለፈው ማክሰኞ የማንዴራ ነዋሪዎች በአካባቢው እየተደረገ ያለው ኔታ ሰላም ስለነሳቸው ጥቃቱን በጽኑ አውግዘውታል። የ50 አመቱ የማንዴራ ነዋሪ ጀማ ወርሳሜ ለቪኦኤ ሲናገር በዚህ በማንዴራ የሚኖሩ ሰዎች አሁን ለጦርነት ስንል ከቤታችን የምንፈናቀልበት ጊዜ አይደለም ሲል ተናግሯል። አክሎም ሶስቱ አካላት ለልዩነታቸው መፍትሄ ፈልገው በሰላም የምንኖርበት መንገድ ያቅኑ ሲልም ጠይቋል። ባለፈው ሳምንት ነበር ሶማሊያ ኬንያን በውስጥ አገር ጉዳይ ጣልቃ ገብነት ከሳ ከኬንያ ጋር ያላትን የዲፕሎማሲ ግንኙነት በሙሉ ያቋረጠችው። የአፍሪካ አደጋ መከላከል ማዕከል ኃላፊ ጆርጅ ሙሰሚሊ በሁለቱ አገሮች መካከል የሚከሰቱ ውጥረት ለአካባቢው ሰላም ስጋት ነው ሲል ገልጿል። የጁባላንድ አስተዳደር የሶማሊያ ማዕከላዊ መንግስት በገደው አካባቢ ያሰፈረውን ጦር እንዲያስወጣ የጠየቀ ሲሆን የፋርማጆ መንግስት ግን ጥያቄውን ውድቅ አድርጎታል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አሁን ለዘገባው አመሰግናለሁ። ሱዳን ከሰላ ክፍለ ሀገር ውስጥ 7 ተቃዋሚ ሰልፈኞችን የገደሉት የጸጥታ አባላት ድርጊቱ ከሁለት ወራት በፊት ተፈጽሞ ሳለ እስካሁን በተጠያቂነት አልተያዙም ሲል ሂዩማን ራይትስ ዋች ባቀረበው ዘገባ አመለከተ። በሰብአዊ መብት ድርጅቱ የአፍሪካ ክፍል ረዳት ተመራማሪው መሐመድ ኦስማን በሀገሪቱ የሚፈጸመው ጥሰት እንዳይባባስ የሽግግሩ መንግስት የሰብአዊ መብት ረጋጮችን በሙሉ ለፍርድ ማቅረብ አለበት ብለዋል። 7 ተቃዋሚ ሰልፈኞች የተገደሉበት የጥቅምት አጋማሹ ጥቃት የደረሰበት የተቃውሞ እንቅስቃሴ የተነሳው ጠቅላይ ሚኒስትሩ አብደላ ሐምዶክ ከቤኒ አምር ብሔረሰብ ተወላጅ የሆኑት የከሰላ ክፍለ ሀገር አገረ ገዥን ሊያነሷቸው መወሰናቸውን ተከትሎ ነው። ግድያው ከተፈጸመ 5 ቀናት በኋላ ጠቅላይ አቃቢ ሕጉ ምርመራ ይከፍቱበታል ብለው የማስታወቂያ ሚኒስትሩ አስታውቀው ነበር። በሌላ የሱዳን ዜና ህዝበ ክርስቲያኑ የዛሬውን የፈረንጆች የገና በዓል ክሪስማስን በዓል ሲያከብር
ኮሮና ቫይረስ እንዳይዛመት ለመከላከል የሀገሪቱ መንግስትና የዓለም የጤና ድርጅት ያወጧቸውን መመሪያዎች በደንብ እንዲያከብር የሀገሪቱ የአብያተ ክርስቲያናት መሪዎች ተማጽኗቸውን አቅርበዋል። አንዳንዶች አብያተ ክርስቲያን በየዓመቱ የሚደረገውን የገና በዓል የሌሊት ቅዳሴና ጸሎት ስነ ስርዓት ሰርዘዋል። በካርቱም ያለው ኢየሱስ ክርስቶስ ቤተክርስቲያን ቄስ ሺማልኩዋ አስቀድመው ምዕመናኑ የገናን ዋዜማ ሌሊት ወደ ቤተክርስቲያን አትምጡ፣ አርብ ጧት ቅዳሴ ይኖረናል ሲሉ አስታውቀዋል። የሌላም ቤተክርስቲያን አባት አንድም ቤተክርስቲያን የመንግስት ደንብን መጣስ የለበትም ሲሉ አሳስበዋል። ሱዳን ውስጥ እስካሁን ከ20,000 በላይ ሰዎች በኮሮና ቫይረስ ተይዘዋል። 1,500 ሞተዋል። ከሞቱት መካከል 15ቱ ሐኪሞች እንደሆኑ ተገልጿል። ብሩንዲ ውስጥ የመብት ቡድኖች መሰረተ ቢስ ባሉት ክስ ለአንድ ዓመት በእስር ላይ የቆዩ 4 ጋዜጠኞች ፕሬዝደንታዊ ምህረት ተሰጥቷቸው መለቀቃቸውን AFP ዘገበ። አገሪቱ ይንቀሳቀስ የነበረው የመጨረሻው ነጻ የመገናኛ አውታር አባላት የሆኑት ጋዜጠኞች የተያዙት ባለፈው ዓመት ጥቅምት ወር ውስጥ ከኮንጎ ዲሞክራሲያዊት ሪፐብሊክ የተነሳ ሰርጎ ገብ ታጣቂ እንቅስቃሴን በተመለከተ ዘገባ ለማቅረብ ድንበሩ ላይ ወደምትገኝ ቡባንዛ የምትባል ክፍለ ግዛት በተገኙበት ወቅት ነው። 4ቱ ጋዜጠኞች የሀገር ጸጥታን በማደፍረስ ወንጀል ክስ የሁለት ዓመት ተኩል እስራት ተፈርዶባቸው የነበረ ሲሆን የሀገሪቱ ፕሬዝደንት ረቡዕ ዕለት በምህረት እንዲለቀቁ ከፈረሙላቸው በኋላ ተፈተዋል። ሚዲያ ተቋማቸው መስራች በሰጡት ቃል አሁንም ደግሜ እናገራለሁ፣ ስራቸውን ሰሩ እንጂ እነዚህ ጋዜጠኞች አንድም ጥፋት አልፈጸሙም ብለዋል። የነሱ መፈታት በቡሩንዲ አዲስ የሚዲያ ነጻነት ምዕራፍ ይከፍታል ብለው ምኞታቸውን ገልጸዋል መስራቹ። የአውሮፓ ህብረት የቡሩንዲ አምባሳደርም የጋዜጠኞቹ መፈታት እፎይታ ሰጥቶናል ብለዋል። ግሩም የአዲስ ዓመት ምዕራፍ ጅማሮ ምልክትም ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2015 ያነሳ በቡሩንዲ ላይ እቀባዎችን ጥሎባት መቆየቱ ይታወሳል። በቅርቡ ግን ግንኙነታቸው ሻል እያለ መጥቷል። 4ቱ ጋዜጠኞች እንዲለቀቁ ባለፈው ጥቅምት ወር 65 የሰብአዊ መብት ድርጅቶች ባወጡት የጋራ መግለጫ ጠይቀው እንደነበረ የሚታወስ ነው። በሌላ የአፍሪካ ዜና በዚህ የአውሮፓውያን ዓመት ውስጥ በጂሃዳውያን ተጠልፈው የነበሩትና በ2022 በሚካሄደው ምርጫ ጠንካራ ተፎካካሪ ይሆናሉ ተብለው ይጠበቁ የነበሩት የማሊ ተቃዋሚ መሪ ሱማሊያ ሲሴ አረፉ። የ71 ዓመቱ ሲሴ ፓሪስ ውስጥ ሕይወታቸው እንዳለፈና በኮቪድ-19 ምክንያት ሆስፒታል እንደነበሩ ቤተሰባቸው አስታውቋል። የህልፈታቸው ዜና ታዲያ በማሊ ፖለቲካ አዲስ ውጥንቅጥ ፈጥሯል ተብሏል። በቀደሙ 3 ፕሬዝደንታዊ ምርጫዎች ጠንካራ ተፎካካሪ የነበሩት ሲሴ በመጪው ምርጫ ጥሩ የማሸነፍ እድል ይኖራቸዋል ተብለው ይጠበቁ ነበር። ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኙ ምክንያት የበረታ ጉዳት ላይ ላሉ በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠው ድጎማ $600 ወደ $2,000 ከፍ እንዲደረግ ያቀረቡትን ጥያቄ ለማጸደቅ በተወካዮች ምክር ቤት ዲሞክራት አባላት ያደረጉትን ሙከራ ሪፐብሊካኑ አባላት አደናቀፉባቸው። ተሰናባቹ ፕሬዝደንት ማክሰኞ ማታ በሰጡት መግለጫ በሪፐብሊካን ፓርቲው አብዝቶ ተቃውሞ የቀረበበት ቢሆንም ለግለሰቦች የሚሰጠው $600 ወደ $2,000 ከፍ እንዲደረግ፣ ለባልና ሚስት ደግሞ $4,000 እንዲሰጥ መጠየቃቸው ይታወሳል። ትናንት ታዲያ በተወካዮች ምክር ቤት የዲሞክራቶች መሪው ስቴኒ ሆየር የፕሬዝደንቱን ሀሳብ በምክር ቤቱ ሙሉ ድምፅ ለማሳለፍ ያደረጉትን ሙከራ ሪፐብሊካኖች መሪው ኬቪን መካርቲ አደናቅፎባቸዋል። በመጨረሻም ሜክሲኮ ትናንትና የኮቪድ-19 ክትባት መርሃ ግብር ጀምራለች። በዚህም የመጀመሪያ የላቲን አሜሪካ ሀገር ሆናለች። የክትባት መርሃ ግብሩ መጀመር ከ120,000 በላይ ዜጎች በበሽታው ሳቢያ በሞቱባት ሀገር ለሕዝቡ ተስፋ ፈንጥቋል። ትናንት ካዘዘችው ከ10 ሚሊዮኑ የፋይዘር ባዮንቴክ ክትባት 10,000 የደረሳት ቺሌም በአስቸኳይ ክትባቱን መስጠት እንደምትጀምር አስታውቃለች። ኮስታሪካም እንዲሁ አረጋውያንን ለመከተብ እየተንቀሳቀሰች ሲሆን፣ አርጀንቲና ስፑትኒክ ቪ የተባለው የሩሲያ ክትባት ወደ 300 ሺህ ነጠላ በልቃት እንደደረሳት ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ለሰዓቱ ያለም ዜና ቆንጅት ታየና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ታህሳስ 16 2013 ዓ.ም ተምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዛሬ እለቱ እንደ አውሮፓውያን የቀን አቆጣጠር ታህሳስ 25 2020 ዓ.ም ተምረት ነው። የአውሮፓውያን ገና በዓለም ዙሪያ በመከበር ላይ ይገኛል። በዓሉን ለምታከብሩ በተለያዩ ሀገሮች ለምትገኙ አድማጮቻችን በድጋሚ እንኳን አደረሳችሁ። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው የተለየ ሁኔታ ሳቢያ ከወትሮ በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። ቀደም ብዬ በመክፈቻው እንደጠቆምኩትም በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባችሁ 2020 ከደረሱ አበይት ጉዳዮች ዋና ዋናዎቹን መለስ ብለን እንፈትሻለን። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። አድማጮች ቀዳሚው ርዕሳችን ከአዲስ አበባ ያንደረድርናል። ግንቦት 28 2013 ዓ.ም የስድስተኛው ሀገራዊ ምርጫ ድምጽ የሚሰጥበት ቀን እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ረቂቅ የጊዜ ሰሌዳ ይፋ አደረገ። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብም በዚሁ ቀን እንደሚከናወን ተገልጿል። ይህ የምርጫ ጊዜ ሰሌዳ ትግራይ ክልል እንደማይጨምርም ቦርዱ አክሎ ገልጧል። መለስካቸው አማሃ ተከታትሎታል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፖለቲካ ፓርቲዎች ጋር ባካሄደው ምክክር ላይ ባሰራጨው ሰነድ ዘንድሮ ለስድስተኛ ጊዜ በኢትዮጵያ የሚካሄደው ሀገር አቀፍ ምርጫ ህዝቡ ድምፅ የሚሰጠው ግንቦት 28 2013 ዓ.ም እንደሚሆን ባዘጋጀው ረቂቅ የጊዜ ሰሌዳ ላይ አመለከተ። ረቂቅ የጊዜ ሰሌዳው እንደሚያመለክተው ከዚህ በተለየ ሁኔታ የአዲስ አበባና የድሬዳዋ ከተማ አስተዳደሮች ምርጫ የሚካሄደው አንድ ሳምንት ዘግይቶ ሰኔ 5 2013 ዓ.ም እንደሚሆንም አስታውቋል። ቦርዱ በእነዚህ ሁለት የከተማ አስተዳደሮች የምርጫውን ዕለት ለማዘግየት የተገደደው በአፈጻጸም ረገድ ለተወካዮች ምክር ቤትና ለከተማ ምክር ቤቶች የሚደረገው ምርጫ አስቸጋሪ ሆኖ በመገኘቱ እንደሆነ አስረድቷል። ከዚህ በተረፈ ግንቦት 28 ለሀገር አቀፍ ምርጫው ድምፅ እየተሰጠ ደቡብ ምዕራብ ኢትዮጵያ በሚል ስያሜ ራሱን የቻለ ክልል ለማቋቋም የሚከናወን ውሳኔ ህዝብ እንደሚኖርም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አብራርተዋል።
ጠቅላላ ምርጫ የክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ስማቸውን ለመጥቀስ ያህል ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ለፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የህዝብ ውሳኔ እንድናደርግ እና የህዝቡን ፍላጎት እንድንለካ በአቀረበው ጥያቄ መሰረት የዛን ዕለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ህዝበ ውሳኔ እናደርጋለን ማለት ነው። ይሄ አንዱ የተለየ ፊቸሩ ነው።
ወይዘሪት ብርቱካን በዘንድሮ አገር አቀፍ ምርጫ የተለዩ ገጽታዎች ብለው ከዘረዘሯቸው እና ማብራሪያ ከሰጡባቸው ጉዳዮች አንዱ በትግራይ ክልል ስለሚከናወነው ምርጫ ነው። በዚህ ክልል በአሁኑ ጊዜ እየተካሄደ ነው ያሉትን የጊዜያዊ አስተዳደር መዋቅር መዘርጋት ስራና ከግጭት ወጥቶ እያገገመ የሚገኝ ክልል እንደሆነ አስታውሰዋል። የአስተዳደር መዋቅር በሚገባ ሳይዘረጋና አንጻራዊ በሆነ መልኩ ምርጫ ለማከናወን የሚያስችል ሁኔታ ሳይፈጠር የምርጫ ማካሄጃ መዋቅሮችን ለመዘርጋት እጅግ አስቸጋሪ እንደሆነም አስገንዝበዋል። ይሁንና ከግብረ ኃይሉ አበረታች መረጃዎች እየደረሷቸው መሆኑን የቦርዱ ሰብሳቢ ገልጸዋል። ስለሆነም የተለየ የምርጫ ጊዜ ሰሌዳ ለማዘጋጀት ቦርዱ እንደሚገደድ ጠቁመው የሚከተለውም ብለዋል።
የምርጫ ቀኑ ላይ ትግራይ ከሁሉም ክልሎች ወደኋላ ይቀራል ማለት ላይሆን ይችላል። አይዲያሊም እንዳይሆን ነው የምንሰራው። ምንድን ነው በጣም ሰፊ የሚባል በአንጻራዊነት ብዙ ሕዝብ አለው የሚባል ቦታ አይደለም። የብቻው የመራጮች ምዝገባን በፍጥነት ለማድረግ መሞከር እንችላለን። ከሌሎቹ ሂደቶች ጋር ኢንቴግሬት ለማድረግ መሞከር እንችላለን እና የምርጫ ቀኑ ላይ ካቻፕ አድርጎ አንድ ላይ የሚመርጥበት ሁኔታ እንዲፈጠር መስራት እንችላለን ብለን እናምናለን። ስለዚህ ከዛ የተነሳ ኮንቲኒየስሊ ሁኔታዎችን አሰስ እያደረግን የምንቆይበት ሁኔታ ነው ያለው። አሁን ግን ባለንበት ደረጃ በዚህ ካሌንደር መሰረት የምርጫ ክልል ቢሮዎቻችንን ታህሳስ 16 ከጥር 16 እንከፍታለን ስንል የዛሬ ሳምንት ሄደን መቀሌ ላይ የምርጫ ክልል ቢሮ ለመክፈት እንሞክራለን ማለት አይደለም። ስለዚህ የትግራይ ጉዳይ ለጊዜው ሰስፔንድ ተደርጎ ይቆያል።
ቦርዱ ባሰራጨው ሰነድ እንደተመለከተውም በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለምርጫ በሚስማማ መልኩ መመቻቸቱ ሲረጋገጥ በክልሉ የሚደረገውን የምርጫ ጊዜ ሰሌዳ ቦርዱ የሚያሳውቅ ይሆናል ይላል። ቦርዱ በዘረጋው በዚህ የምክክር መድረክ ተፎካካሪ ፓርቲዎች በገዢው ፓርቲና በመንግስት ላይ ያላቸውን ቅሬታ አሰምተዋል። ከነዚህም አንዱ የኦሮሞ ፌዴራላዊ ኮንግረስ ተወካይ አቶ ጥሩነህ ገምታ ፓርቲያቸው አሁን እየተፈጸመበት ነው ከሚሉት አኳያ በምርጫው ለመሳተፍ እጅግ እንደሚቸገር አስረድተዋል።
ኦፌኮን በሚመለከት ላነሳው የሚፈልገው ነገር ብኖር የኦፌኮ ጽህፈት ቤቶች ተዘግቷል። ፍርድ ቤት በነጻ የለቀቃቸው የኦፌኮ ጽህፈት ቤት ኃላፊዎች፣ ፖሊሶችና ካቢኔዎችና ካድሬዎች አስረዋቸው ነው ያሉት። አሁንም ቢሆን እባካችሁ እንዴት አድርገን ምርጫ ውስጥ እንሳተፍ? ምርጫው ሰላማዊ እንዲሆን፣ ተአማሚ እንዲሆን፣ ፍትሃዊ እንዲሆን ሁሉም እንዲያምንበት እንፈልጋለን ስለዚህ የኦፌኮ ጽህፈት ቤቶችና አባላት ታስረው ባሉበት ቦታ ምናልባት አባላት ታስረዋል በሚባልበት ጊዜ ስለ አቶ በቀለ ገርባ፣ ስለ አቶ ጃዋር መሐመድ፣ ስለ አቶ ደጀኔ ጣፋ ብቻ አይደለም እያነሳው ያለሁት። በወረዳና በዞን ደረጃ ያሉት የሚገኙት ቢሮዎቻችን ተዘግተዋል፣ አባሎቻችን ታስረዋል፣ ሌሎቹ ደግሞ አካባቢው ለቆ ሸሽተዋል። ስለዚህ እነዚህ ነገሮች እያሉ እንዴት አድርገን ምርጫው ላይ ለመሳተፍ ችግር ይገጥመናል እያልን ነው እና ይህንን አቤቱታችን ብትሰሙልን ደስ ይለናል።
ለዚህና ለመሳሰሉት ቅሬታዎች ገዢውን ፓርቲ ብልጽግናን ወክለው በመድረኩ የተገኙት አቶ ዛዲግ አብርሃ የሰጡት ምላሽ በከፊል ይህን ነበረ።
የተለያዩ ስሞታዎች እየቀረቡን ነው፣ እናረጋግጠን። አንዳንዶቹ አንፋውንድድ ናቸው፣ የተጋነኑ ናቸው፣ በተለያየ መንገድ አረጋግጠናል። ግን አሁንም ጀኒውሊ አትፌስ ባሉ እናያቸዋለን። እነዚህን እንትኖች ማጣጣር አንፈልግም። ማንም የፓርቲያችን አባል በምርጫ ቦርድ የወጣውን ስነ ምግባር ደንብ በፓርላማ የወጡት አዋጆችን ጥሶ ከተገኘ አብረን እናርማቸዋለን። አቅም ገድቦን ካልሆነ በስተቀረ በፍላጎት ጦት ምክንያት የማናርመው ስህተት ሊኖር አይችልም። 100% ማረጋገጥ እንፈልጋለን። እድልም እንዳለፉት እንደባከኑት እድሎች ከንፈራችንን እየመጠጥን በሀዘን የምናስታውሰው እድል እንዲሆን አንፈልግም። በእኛ በኩል ለእውነተኛ ዴሞክራሲ ኮሚትመንት አለ። ይሄ ምርጫ ተፈትነን በእውነተኛ ኮምፒቲቲቭ ዴሞክራሲ አልፈን ከተቻለ የምናሸንፍበት ካልሆነም በጸጋ ውጤቱ የምንቀበልበት እንዲሆን ከምር እንፈልጋለን።
በመጨረሻም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገዢው ፓርቲ የገባውን ቃል በታማኝነት እንዲፈጽም አሳስበው አንዳንድ ተፎካካሪ ፓርቲዎች ምርጫው እንዲተላለፍ ያቀረቡት ሀሳብ ተቀባይነት እንደሌለው አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው በወረዳይቱ ውስጥ ለሚገኙ ዜጎች አስቸኳይ ምግብና የመጠለያ ድጋፍ በማድረግ ወገኖቻችንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ ጥሪ ያቀረቡ፣ ተፈናቃዮቹም በከፋ ችግር ውስጥ እንደሚገኙ ነው የተናገሩት። በተያያዘ ሌላ ዜና በመተከል ዞን ድባጤ ወረዳ ሴረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አስታውቋል። የደረሰውን ጉዳት በተመለከተም ገና እየተጣራ መሆኑን ያመለከተው ሴር ምስጋናው ዝርዝሩን ይዛለች።
በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል።
መረጃው ደርሶናል። ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ጸረ ሰላም ኃይል ወደዛ ገብተዋል። ድምፅ መሳሪያም ሰምተናል የሚል ነገር ሲደርሰን ነው እኛ እንግዲህ ወደ ቦታው ጸጥታ ኃይል ያጓጓዝ ነው። ትንሽ ያው እንግዲህ በረሃ መንገድ ተሽከርካሪ የማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከሰት እንግዲህ አሰሳ እየተደረገ ነው። ጥንቃቄ በተሞላበት ነው ጸጥታ ኃይሉ የሚንቀሳቀሱ ዝም ብሎ ዙ ብሎ ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ ለእኛ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህን ያክል ጉዳት መጠን ደርሷል እንጂ ያው እንግዲህ ተኩስ ካለ ጉዳት መጠን ይጠፋል ብለን አናስበው። እስካሁን ግን በእኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ እና ያው ችግር እንደ የተፈጠረ እንዳልሽውም ቃጠሎ የሚባል ነገርም አለ። ስንት ቤት ተቃጠለ፣ ሰው ላይ ህይወት ላይ ጉዳት ደርሷል የሚለው ነገር እሱን በኋላ ነው የምናጋረው።
ይህ በእንዲህ እንዳለ ከትላንት በስቲያ በቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ ያቀረቡ። በቡለን ወረዳ ከ35,000 በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግብ ድጋፍ የለም። ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም ርብርብ ይጠይቃል ብለዋል።
ተፈናቃይ ከልክ በላይ ማዕከሉ ላይ በዝቶ ህጻናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ነው ያለው። ኮሚቴ አቋቁመን አንዳንድ ስራዎችን ብንሰራም እንኳ አጣሚ ያልሆነ እና የተለያዩ ቀበሌዎች ላይ የተፈናቀሉ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል ማዕከል ላይ ነው አሁን። ማህበረሰቡ ከዚህ በፊት ሀብት ንብረት አፍርቶ እርስት አስቀምጦ 1 ሄክታር ላይ 80 ኩንታል እና ከገበ ላይ በቆሎ ምርት ማግኘት የሚችልበት ምርቱ ነው ጥለው የወጣ። አውድማ ላይ ጥለው የወጣ አለ፣ አጨዳ ላይ ጥለው የወጣ አለ፣ ገና ያልተሰበሰበ ያለ፣ ተሰብስቦም እየተቃጠለ ያለ ክምር አለ፣ ቤት ሀብት ንብረቱ ነው ያጣለ። ይህንን የኢትዮጵያ ህዝብ ነው የኢትዮጵያ ወገን ነው ከየትም የመጣ አይደለም። ምናልባት በንሻንጉል ውስጥ ያለው ህዝብ የኢትዮጵያ ወገን ነው። ከየትኛው ማህበረሰቡ ጋር አብሮ መኖር የምንችል የትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሔር ብሔረሰብ ነው ያለው እና የሚመለከተው የመንግስት የድርጅት ሌሎች መንግስታዊ ያልሆኑ አካላት ሰብአዊ መብት ኮሚሽን፣ ሌሎችም የሚመለከታቸው ይመለከተኛል፣ እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጥም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ ያደርጉልን ጥሩ ነው የሚል ሀሳብ ነው ያለኝ። በመንግስት ብቻ የሚፈታ እንዳልሆነና ተፈናቃዩን የሁላችንም ተረባርበን መፍታት የሚገባ ነገር ፈተን አሁን ላይ ያለውን ተኪ ትውልድ ለነገም ቺን ሀገር የሚረከብ እስከሆነ ድረስ ከችግር ከራብ መታደግ ብንችል የሚል ሀሳብ ነው ያለኝ። በጦርነት የሞቱ አሉ፣ በረሀብም ገና ከዚህ በኋላ የኛ ህዝብ በረሀብ ሊያልቅ ይችላል የሚል የራሴ ስጋት አለ።
ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት።
ጠበንጃ እንደሰማን በእግራችን ሩጠን አባትም የለንም እናቴና 5 ልጆቻችን ይዘን ጫካ ነበር ያደርነን። አስተዳደሩ ጋር ሄደን አስተዳደር የለም ነው የተባለ። ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። የመቀየራ ልብስም የለንም። ሰው ፊት ለመውጣትም ሰተናል። በጣም ተሰቃይተናል። እና መፍትሄ ቢኖር ያው እርዱን ብለን ነው።
አሁን የት ነው ያለሽው?
ቡለን ሰው በጣም ብዙ ነው። ማት ነው አይዳረስም። ያው ለማመለን የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብም ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው፣ በቃ አይዳረስም።
እኔ ጌታቸው በላይ ነው የሚባል እንደው ሜዳ ላይ ነው፣ በቃ ፀሐይ እየፈጀን ነው፣ ፀሐይ ላይ ነው ያለን። ህዝቡ እንዳለ በቃ አልቋል፣ ፀሐይ ላይ ነው ያለ ህዝቡ። ከአቅም በላይ በዛ ያለ ነው በቃ። ሄዱም አልወጣልንማ፣ ኃይላችን እዛው ሜዳ ላይ ስለቀራ ግማሹም የተቃጠለ ነው፣ ግማሹም ከማሳም ዙሪያ በቃ እንደው እነዚህ እያቃጠሉብን ስለሆነ ይል የለም። የት አምጦ ነው የሚሰጡ? ለኛ
ምግብ እያገኙ
የለም፣ አያገኙም። የት አምጦ ነው ምግብ የሚያገኙ?
የቤኒሻንጉል ጉምዝ ክልል አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰራጭ ጥረት እየተደረገ ነው፣ ግን በቂ አይደለም፣ ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋት ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል።
ባለፈው ወደ 7,000 የሚሆኑ ተፈናቅለው ነበረ፣ ከሰሞኑ ውጪ ማለት ነው። ለእነሱ ድጋፍ ጠይቀን ያው ከፌዴራል ነው መጀመሪያ ክልሉ አድርጎላቸው ነበር የሚችለውን ድጋፍ። ከዛ በኋላ ወደ ፌዴራል ጠይቆላቸው የፌዴራል መንግስት ለነዛ ለመጀመሪያዎቹ ኦልሬዲ ልኮ አሁን ቻግኒ ነው ያለው። ዛሬ ለማሳጀር እየተደዋወል ነበረው። አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ፣ ወደ 2 ተሳቢ ወደዛ እንዲገባ ሌሎችም አሁን 7 መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ተጨማሪውን ለፌዴራል መንግስት ጠይቀን እሱ ጋር እየሰራ ነው ያለ ነው።
እና አሁን ለተፈናቃዮች መቼ ይደርሳል?
አሁን ቻግኒ ያለውን መከላከያዎች ትንሽ ቢዚ ስለሆኑ እንጂ እዛ ያሉት አሳጅቦ እኔ አሶሳለኛውን እዛ ያሉት አሳጅቦ ዛሬ ማምሻ ካላስገቡላቸው ነገ ጠዋት ይገባል የሚል ግምት አለን። ኦልሬዲ ዱቄት ነው ተጭኖ የመጣ 7 መኪና፣ 5ቱ ቻግኒ ቁሟል፣ 2ቱ ግልገል በለስ ላይ ናቸው። ስለዚህ ዛሬ ማምሻውን ካልገባ ነገ ጠዋት ይገባል የሚል ግምት ነው ያለን።
የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ ከ200 በላይ የሚሆኑ ንጹሐን ዜጎች የወል ቀብር መፈጸሙን በትላንትናው ዕለት በቦታው የነበሩ የዓይን እማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ እንሻገር። ወደ አዲስ አበባ ይመልሰናል። በነ ኮሎኔል መንግስቱ ኃይለማርያም መዝገብ የተፈረደባቸው ሁለት የቀድሞ ከፍተኛ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው የሀገሪቱን ህጎች ተንተርሶና በዳኞች የተሰጠውን ትርጓሜ መሰረት በማድረግ ነው ሲል የኢትዮጵያ ጠቅላይ አቃቤ ህግ አስታወቀ። የውሳኔውም መነሻ የሞት ፍርድ ተፈርዶባቸው ከነበረው ከነኚሁ ባለስልጣናት የቀረበው አቤቱታ መሆኑን የፌዴራል ምክትል አቃቤ ህግ ፈቃዱ ጸጋ ለአሜሪካ ድምፅ ተናግረዋል። በተመሳሳይም የሞት ፍርድ የተፈረደባቸው የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ግን እስካሁን ያቀረቡት አቤቱታ እንደሌለ ምክትል ጠቅላይ አቃቤ ህጉ ጠቁመዋል። በአመክሮ እንዲለቀቁ የተወሰነላቸው የቀድሞ የደርግ ባለስልጣናት ለ30 ዓመታት በአዲስ አበባው የጣሊያን ኤምባሲ የቆዩት ሻለቃ ብርሃኑ ባየህና ሻለቃ አዲስ ተድላ ናቸው። እስክንድር ፍሬው ተከታዩን አድርሶናል።
ከ1983 ጀምሮ በአዲስ አበባው የጣሊያን ኤምባሲ የቆዩት የቀድሞዎቹ ከፍተኛ የደርግ መንግስት ባለስልጣናት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ጉዳይ እልባት ያገኘው ሰሞኑን ነው። የኢትዮጵያ ፌዴራል ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምፅ እንዳሉት የሁለቱ ባለስልጣናት ጉዳይ የታየውና መቋጫ የሚያገኘው ያቀረቡትን አቤቱታ መነሻ በማድረግ ነው።
የቆዩበትን ሁኔታ በጣም ኮንፋይንድ ሆኖ የቆዩት ብሎ በደንብ የገለጹት ኦልሞስት አስሮ የቆዩት ብሎ ገልጸው መንግስት ትብብር ቢያደርግላቸው ልበት ሊሰጣቸው ብሎ ጠይቀዋል። ጥያቄው ከዛ ነው መለሻው በእኛ አነሳሽነቱ።
ወደ 15 ዓመታት ከፈጀ የፍርድ ሂደት በኋላ ነበር ሰሞኑን አመክሮ የተፈቀደላቸውን ጨምሮ የተለያዩ የደርግ ባለስልጣናት በሞት እንዲቀጡ ፌዴራል ከፍተኛ ፍርድ ቤት የወሰነው። በኋላም በ2004 ዓ.ም የሞት ፍርዱ ወደ እድሜ ልክ መቀየሩ፣ በዚሁ አመት መስከረም ወር ደግሞ አብዛኛዎቹ በአመክሮ መፈታታቸውም ይታወሳል። በ1983 ዓ.ም ኢህአዴግ አዲስ አበባን እንደተቆጣጠረ ጥገኝነት ጠይቀው ወደ ጣሊያን ኤምባሲ የገቡት ባለስልጣናት ጉዳይ ግን እስከዛሬም በንጥልጥል ነው የቆየው። አንዳንዶቹም በዚያው እንዳሉ ህይወታቸው አልፏል። እስካሁን በኤምባሲው የቆዩት የሻለቃ ብርሃኑ ባይህና የሻለቃ አዲስ ተድላ ጉዳይ ግን ባቀረቡት ጥያቄ መሰረት መታየቱን የኢትዮጵያ ምክትል ፌዴራል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምፅ አብራርተዋል። ሂደቱ እልባት ያገኘውም ለፕሬዝዳንት ሳህለወርቅ ዘውዴ ከቀረበውና የሞት ቅጣቱን ወደ እድሜ ልክ እስራት ከቀየረው ውሳኔ በመነሳት መሆኑን የጠቀሱት
በሌሉበት ነው የሞት ፍርድ የተፈረደባቸው። የሞት ፍርዱ ወደ እድሜ ልክ እስራት እንዲቀየር ፕሬዝዳንቱ አድርገዋል። የህገ መንግስቱ አንቀጽ 28 በሰብአዊነት ላይ የተፈጸሙ ወንጀሎች እነሱም እንደ ሰው የዘር ማጥፋት፣ ሰውን ያለ ፍርድ መግደል፣ ኢሰብአዊ የሆነ ድብደባ፣ ሰውን አስገድዶ መሰወር የመሳሰሉ ወንጀሎች ይቅርታና ምህረት በማንኛውም የመንግስት አስፈጻሚም ሆነ የማንኛውም መንግስት አካል እንደማይሰጥ የክስ ጊዜያቸውን በይርጋ እንደማይታደገድ ይደነግግና መዝ ቁጥር 2 ላይ ነገር ግን በዚህ ወንጀል ተከሶ ጥፋተኛ ተብሎ የሞት ቅጣት የተፈረደበት ሰው ወደ እድሜ ልክ እስራት ርዕሰ ብሔሩ ሊቀየርለት እንደሚችል ያስቀምጣል። በዚህ መሰረት ርዕሰ ብሔሯ ጥያቄው ቀርቦላቸው ወደ እድሜ ልክ እስራት ቀይረዋል። እድሜ ልክ እስራት ደግሞ በወንጀል ህጋችን አንቀጽ 202 መሰረት 20 ዓመት ያህል ከታሰረ በኋላ በእድሜ ልክ እስራት የተፈረደበት ሰው አመክሮ ሊያገኝ እንደሚችል አስቀምጧል። ህገ መንግስቱ በሰብአዊነት ላይ የሚፈጸሙ ወንጀሎች ያስቀምጠውን አመክሮ መስጠትን የከለከለ ስላልሆነ አመክሮ አግኝቷል። እነዚህ ሰዎች ማለት ነው።
ሊያጠያይቅ የሚችለው ብቸኛ ነገር የሁለቱ ባለስልጣናት በማረሚያ ቤት አለመቆየት መሆኑን የገለጹት አቶ ፈቃዱ ይህ ሁኔታ እንዴት እንደታየም አብራርተዋል።
ያው ማረሚያ ቤት አልታሰሩም የሚሉ ጥያቄዎች ሌሉ ሰዎች ሊኖሩ ይችላሉ። ነገር ግን እስራት ማለት ነጻነት መነፈግ ነው። የሚያርም የሚያንጽ ኦፍኮርስ መንግስታዊ ተቋም አለ፣ ምንም ጥያቄ የለውም። ግን እነዚህ ሰዎች በሁሉም ነገር እንደው መካኒካል የሄደ ህግን በጣም አለቀ ፈተህ ልትርጉም ካላልከ በስተቀር ነጻነት ተነፍጎ የቆዩ ቤተሰቦቻቸው እንደልባቸው የማያገኙ የነበሩ ሰዎች ናቸው። ሕክምና እንኳን ወጥቶ በሪፈር እንኳን ወጥቶ የማይታከሙ ሰዎች ናቸው የነበሩ። ስለዚህ ይሄ ታይቷል። ከዛ ውጪ 80ዎቹ የገቡ ሰዎች ናቸው። ከዚህ በኋላ ምናልባት አስከሬናቸው ከኤምባሲ ይውጣ የምትል ካልሆነና በጣም ኢሰብአዊ መሆን ካልተፈለገ በስተቀር እነዚህ ሰዎች መቆየት የሚጠቅሙም ነገር የለውም። ከሂማኒቴሪያን አስፔክቱ መንሳት ይሄ ሁሉ ሪዝን አውት አድርጎ ፍርድ ቤቱ በነጻነት እንዲለቀቁ ወስኗል እና በአጠቃላይ ያው የህግ ስርዓታችንን የተከተለ ነገር እንዲሆን ለማድረግ ተሞክሯል። አስቸጋሪ ነገር የነበረው በዚህ ውስጥ ጋፉን የሚሞላ ህግ አልነበረንም። ጋፉን የሚሞላ ፕራክቲስም አልነበረንም። አዲስ ነው።
የትኛውን ክፍተት
ማረሚያ ቤት ያልገቡና ኤምባሲ የቆዩ ሰዎች እንደታሰሩ ይቆጠር አይቆጠርም የሚለው ክሊርሊ ዳኞች እንዲተረጉሙ ከማስደረጉ ውጭ ህግ የለም። አስቀድሞ ልምድም አልነበረንም። አዲስ የገጠመ ነገር ግን ፍርድ ቤቱ ይህን ትርጉሙ አዎንታዊ ትርጉም ሰጥቶት ማረሚያ ቤቱም ደግሞ አልቃወም በአመክሮ ቢወጡ የሚል ሀሳብ ስለሰጠ እንዲወጡ ተደርጓል።
አንዳንዶች አቶ ፈቃዱ የኮሎኔል መንግስቱ ኃይለማርያም ጉዳይስ እያሉ ይጠይቃሉ። እሳቸውም እንግዲህ በዚሁ መዝገብ ላይ ስለሚገኙ ምን ላይ ነው ያለው ይላሉ።
በህግ አግባብ በእሳቸው በኩል አቤቱታ ቀርቦ አስተያየት መስጠት አይቻልም ብለን የሙያ ስራ ስለሚሆን አሁን ይሄ የፖለቲካል ኦፒኒየን ይሆናል። ከሙያ መጀመሪያ ራሳቸው አቤቱታ ቀርቦ የህጋችን ምን ይላል አጠንተ የሌሎች ዞኖችን ፕራክቲስ አይተ የሚቀርበው ጥያቄ ምንድን ነው? ያው እንደምታውቀው ከሀገር ውጭ ነው ያሉት። ምንድን ነው መጥሮ ጥያቄ የሚያቀርቡት? የመጥፎርዱ ይታያልኝ ነው ሌላ ምንድን ነው የሚነገር? ብዙ ነገር ስለሚኖረው የግጥን ታህን ይፈልጋል ራሱ። እና እኔ ዛሬ ውድ የሆነ ነገር ብለ ከህግ ሰው ከአንድ ባለሙያ አስተያየት የበለጠ የፖለቲካ ሰው አስተያየት ይሆንና አይጠቅምም።
የሁለቱ ግን ከፍተኛ የደርግ ባለስልጣናት ከነሱ ነበር ጥያቄ የመጣው ማለት ነው ሲታይ ጉዳያቸው። ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ በ17 ዓመቱ የደርግ ዘመን በተለያዩ ከፍተኛ ኃላፊነቶች ካገለገሉ ባለስልጣናት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች አሁን ተከታዩ መጽሔት ርዕስ ደግሞ ወደ ሱዳን እንሻገራለን። ሱዳን በአሁኑ ወቅት ከ50,000 በላይ ከትግራይ ክልል የተፈናቀሉ ኢትዮጵያውያን ስደተኞችን በማስተናገድ ላይ ትገኛለች። የኢትዮጵያ መንግስት ቀደም ሲል በትግራይ ክልል ሲካሄድ የነበረው ጦርነት ማብቃቱን ቢያስታውቅም በሱዳን የሚገኙ ስደተኞች ግን ወደ አገራቸው ለመመለስ የሚያበቃ በቂ ሰላም እንደሌለ እየተናገሩ ነው። የአሜሪካ ድምጿ ነባ ሙሄዲን ከሱዳን ሀሻባ ካምፕ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ከጥቅምት ወር ማገባደጃ ጀምሮ ከ50,000 በላይ የሚሆኑ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናትም ስደተኞችን በሁለት መጠለያ ጣቢያዎች ውስጥ ያሳረፉ ሲሆን ተጨማሪ የስደተኛ ጣቢያዎችን ለመገንባት እያቀዱ ነው። እጅግ ብዙ ዓለም አቀፍና ሀገር በቀል ግብረሰናይ ተቋማት ለስደተኞቹ እንደ ውሃና ምግብ የመሳሰሉ መሰረታዊ አቅርቦቶችን እያቀበሉ ይገኛሉ። አንዳንዶቹ ስደተኞች ለድንበሩ ቅርብ በሆኑት በሀሻባና በሀምዳይት ሰፈሮች ውስጥ ከዘመዶቻቸው እንዲሁም ከሱዳናውያኑ ጋር እየኖሩ ነው። ነገር ግን የሱዳን ባለስልጣናት ስደተኞቹ ከድንበር ራቅ ወዳለውና የተሻለ ደህንነት ወዳለበት ኡምራ ኩባ መጠለያ ካምፕ እንዲጓዙ እየጣሩ ነው። የሀሻባ የስደተኞች መጠለያ ካምፕ ዳይሬክተር ራሺድ አልዳው ስደተኞቹ እዚህ በመሆናቸው ደህንነት ቢሰማቸውም የሚሻለው ግን ወደ ሌሎች ከድንበር ራቅ ወዳሉ ጣቢያዎች መጓዙ ነው ይላሉ።
ስደተኞቹ እዚህ በመሆናቸው ደህንነት ይሰማቸዋል። መቆየት የሚሹትም እዚሁ ነው። ከጸጥታ አኳያ ካየነው ይሄ አካባቢ ለድንበር በጣም ቅርብ ነው። ነገር ግን በአካባቢው ውጥረት በመንገሱ የሱዳን መንግስትም በድንበር አካባቢ እንዲቆዩ አይፈቅድም።
ጠቅላይ ሚኒስትር አብይ አህመድ ጦርነቱ እንዳበቃ በመግለጽ ስደተኞቹ ወደ ሀገራቸው መመለስ እንደሚችሉ አስታውቀዋል። ነገር ግን ስደተኞቹ ጊዜው ገና ነው ይላሉ። ሐሜናት ድብሪሳዮ ከትግራይ ክልል የመጣች ስደተኛ ናት።
ስለዚህ ሰላም ታሃልዩ?
እኔ ወደ ሀገሬ የምመለሰው ነገሮች ሰላም ሲሆኑ ነው። ሰላም ከሌለ ግን ከልጆቼ ጋር እዚሁ ነው የምሆነው። አልመለስም።
ስለዚህ ሰላም ተዘልዩ? አልመለስም።
አሉል ገብረ ህይወትና ቤተሰቡ ጦርነቱ አሁንም ድረስ እንዳላበቃ በመግለጽ እንደማይመለሱ ይናገራሉ።
አሳከማን ድረምና ተሌፎንዳ ሐታከማን ይቁትሉ فيه الساعه
በቅርቡ አንመለስም። ቤተሰቦቻችን ጋር ደውለን ነበር። እነሱ እንደሚሉት የትግራይ ተወላጆችን እየለዩ መምታት አሁንም አለ። አብይ አህመድ ሰላም ስካላወረደ አንመለስም። እሱ ስልጣን ላይ ካለ በጭራሽ አንመለስም።
ካንዳ አሪሰ ካን ሄናላ نرجع يمكن عندك سلامه
ሃይላይትኪ ግጭቱ ሲፈጠር ከሆመራ ከተማ ሁለት ሴት ልጆችን ይዞ የተሰደደ ሲሆን የኢትዮጵያ መንግስት ከስልጣን ያባረረው የህወሓት ደጋፊ እንደሆነም ይገልጻል።
አብይ አህመድ ሎፊ ማን نرجع فيه
አብይ አህመድ አገሪቷን እስከመራ ድረስ በፍጹም ወደ ኢትዮጵያ አንመለስም። እኛ ምርጫ አሸንፎ ስልጣን ላይ የወጣ የትግራይ አመራር አለን። እሱ የኛ መንግስት አይደለም።
ይሐገን ህኩም هو ما حكم حقنا
በተያዘ ኢትዮጵያና ሱዳን በዚህ ሳምንት ከትግራይ ክልል ጋር የሚያዋስነውን ጨምሮ በድንበር ጉዳዮች ላይ ውይይት ጀምረዋል። ለነባ ሙሄድን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ተከታዩ የመጽሔት ርዕስ ደግሞ የእንግሊዝን ከአውሮፓ ህብረት ለመውጣት የያዙትን ድርድር ይመለከታል። እንግሊዝ ከአውሮፓ ህብረት ተጠናቃ የምትወጣበት የመጨረሻው ቀነ ገደብ ከመጠናቀቁ በፊት ብሪታንያና የአውሮፓ ህብረት ባለፈው ሐሙስ ነጻ የንግድ ልውውጥ ለማድረግ ተስማምተዋል። ይሁን እንጂ ስምምነቱ ገና ያልጸደቀ ሲሆን ምናልባትም ያልተጠበቁ ክስተቶች ወደፊት ሊከሰቱ ይችላል የሚል ግምት አሳድሯል። የአሜሪካ ድምፅ ዘጋቢ ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
እንግሊዝ በ2016 የአውሮፓን ህብረት ጥላ ለመውጣት ህዝበ ውሳኔ ከማካሄዷ በፊት ለአራት ዓመታት ተኩል 3 ጠቅላይ ሚኒስትሮችና 2 ጠቅላላ ምርጫዎች ተካሂደዋል። የእንግሊዝ ጠቅልሎ መውጣት ከትላንት ሐሙስ ጀምሮ ተፈጽሟል። ሁለቱም ወገኖች የ900 ቢሊዮን ዶላር የንግድ ስምምነት ለማካሄድ ተስማምተዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እንዲህ ብለዋል።
There will be a giant free trade zone of which we will at once be a member.
እጅግ ትልቅ የሆነ ነጻ የንግድ ቀጠና ይኖራል። በዚህም ውስጥ አባል የምንሆንበትና በተመሳሳይ ጊዜም እንደ ዩናይትድ ኪንግደም ሆነ የራሳችንን ነጻ የንግድ ስምምነቶች ማድረግ የምንችልበት ይሆናል።
የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ሌየንም እንዲህ ብለዋል።
Position of strength, we were able to come forward with the most
ከጥንካሬያችን በመነሳት እስከዛሬ ከነበረው ሁሉ የተሻለና ሁሉን አቀፍ ከሆነ ስምምነት ላይ ደርሰናል። ይህ ስምምነት ታሪክን ይጽፋል።
የስምምነቱ ሰነድ ከ2000 ገጾች በላይ ወስዷል። በሚቀጥሉት ቀናት ደግሞ ዝርዝር ጉዳዮች እየታዩ በሚመጡበት ወቅት ብዙ ክርክሮች እንደሚኖሩ ይጠበቃል። እንግሊዝ በሚገኘው King's College የእንግሊዝ በአውሮፓ ፕሮግራም ለውጥ ዳይሬክተር አናንድ ሜኖን የሚከተለውን ብለዋል።
This trade deal makes trade harder.
መሰረታዊው ነገር ይህ ስምምነት የንግድ ልውውጡን ከባድ ያደርገዋል። በአውሮፓ ህብረትና በእንግሊዝ መካከል ያለው ንግድ በጣም ዘገምተኛና ውድ ስለሚያደርገው ያ ኢኮኖሚው ላይ ይንጸባረቃል። እርግጥ ነው አዎ የድል ንግግር ነው። ቦሪስ ጆንሰን ጠቅላይ ሚኒስትር ሆነው የተመረጡት የእንግሊዝን ከአውሮፓ ህብረት መውጣት ለመፈጸም ነው። ስለዚህ አሁን በእርግጠኝነት ያንን አድርገዋል። እንግሊዝ ወጣለች።
በኮሮና ቫይረስ ወረርሽኝ በተዘጋጋችው ለንደን ይህ ዜና መሰማቱ እፎይታን አስገኝቷል። የለንደን ነዋሪ ለቴ መክሊን እንዲህ ይላሉ።
እንደሚመስለኝ መጥፎ ዓመት ነው የነበረን። ይሄ መልካም ዜና ነው። ምንም ስምምነት አይኖርም ብዬ ሰግቼ ነበር።
ሌላኛው የለንደን ነዋሪ ኒኮላስ የል እንዲህ ብለዋል።
የአውሮፓ ህብረትን ትቶ በመውጣት ከተፈጸሙት ከነዚያ ሁሉ ጉዳቶች አንጻር መቼም ምንም ስምምነት ሳይኖር ከመቀር ይህ መሆኑ ጥሩ ነው። ከተሰራው ጥፋት ሁሉ ይሄኛውን የተሻለ ጥፋት ያደርገዋል።
ለሳምንታት ያህል አሳዎችን የማጥመድ መብት የንግድ ስምምነቱን ሲያጓትተው ቆይቷል። በስምምነቱ መሰረት የአውሮፓ አሳ አጥማጆች በሚቀጥሉት 5 ዓመታት አሁን ከሚያጠምዷቸው አሳዎች 25% የሚሆነውን መተው ይኖርባቸዋል። የእንግሊዝ ፓርላማ በፈረንጆቹ ወር መጨረሻ ዲሴምበር 30 ሲሰበሰብ ስምምነቱን በአፋጣኝ ያጸድቀዋል ተብሎ ይጠበቃል። በብራስልስ ያሉት የአውሮፓ ህብረት አባላት ስምምነቶቹን በጥልቀት ማየት ስለሚፈልጉ መጣደፍ አይፈልጉም። በመሆኑም አሁንም ገና መሰናክሎቹ ያለቁ አይመስሉም። የእንግሊዝ መንግስት የራሱ ግምት እንደሚያሳየው አገሪቱ ከአውሮፓ ህብረት መውጣቷ በሚቀጥለው ዓመት አጠቃላይ ገቢዋ ላይ 2% ያህሉን ያሳጣታል። ጠቅላይ ሚኒስትር ጆንሰን እንደሚሉት እንግሊዝ ከአውሮፓ ህብረት ውጪ ተሆና ትበለጽጋለች። ይህ መሆኑም ከመጪው አዲሱ አውሮፓውያን ዓመት ጃንዋሪ 1 ጀምሮ የሚታይ ይሆናል ተብሏል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ በኤፍኤም 94.3 በአሃዱ ራዲዮ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከፕሮግራም አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩም ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።
ጥቅምት 24 2013 ዓ.ም በዳንሻ ከተማ በመከላከያ ሰራዊት 5ኛ መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ብሎ ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪኦኤ ተናግረዋል። ዳንሻ ከታሪካዊቷ ጎንደር ከተማ በ15 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚል ስያሜ የተሰጠው የህዋት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን መፈናቀላቸውን የሚገልጡ ዜጎች ደግሞ የተፈናቀሉባቸው የህዋት እርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ይርቃል ነው የተባለው። ወይዘሮ የአለምወርቅ አዳል ክባቦ ህዋት እርሻ የንብረት ክፍል ሰራተኛ እንደነበሩ ተናግረው ባዶ እጃቸውን መባረራቸውን ተናግሯል።
ንብረት አልያዝንም፣ ልብስ አልያዝንም። ዝም ብለን ወጣ ወደ በረሃ ማለት ነው። ከበረሃ በሁለት ቀን ህዳር ሁለት ወደዚህ ገባ፣ ወደ ዳንሻ ማለት ነው። ከዳንሻ ቀበሌ ተቀበለን፣ ወደ መፈናቀል ቤት አስገባንም ማለት ነው። ከዛ ስንቀመጥ በቆሎ ዱቄት ተቀበል፣ በቆሎና አንዳንድ ጀሪካ፣ አንድ ድስት፣ አንድ ብረት ድስት ማለት ነው። ከዛ በኋላ እያልን ስንኖር አሁን ወደ ቀይ መስቀል አስተላልፉን ስንላቸው 15 ኪሎ ለአንድ ሰው ለወር ተሰጣቸዋል። ያም ኤክስፓየርድ አሁን ያለቀ ማለት ነው። ተሳስ 2013 ያለቀ ተሳስ 2 ማለት ነው። ያን እየበላን ያለን አሁን ወገን ሲድረስልን ለኛ ማለት ነው።
ስንት ናችሁ በቁጥር?
በቁጥር 83 ነው። በአንድ የምንሰራ ማለት ነው። ንብረት የለንም፣ ልብስ የለንም፣ ምንም ነገር የለንም። በቃ ተወርሰን ተጨርሰን።
ማን ነው የሚወርሰው? ማን ነው የሚዘርፍባቸው?
የዘረፈንን ሰው አላየንም። እኛ ውጡ መጣን፣ ውጊያ ተከፍቷል ስንባል ወጣን፣ በዛው ቀረን፣ አልተመለስንም ወደዛ አካባቢ ማለት ነው። ህይወታችን ለማውጣት እኛ ወደ በረሃ ወጣን። ከበረሃ ሁለት ሳምንት ቆየን፣ ከዛ ወደዚህ መጣን ማለት ነው። በእግራችን የሁላ በረሃ በቆሎ ቆሎ እየበላን ማለት ነው።
ዛሬ አሁን ዳንሻ ነው ያላችሁ?
አሁን ዳንሻ ነው ያለን።
ምንድን ምታረጉት ያለው? ማጋ ነው ያላችሁ?
ዝም ብለን ከአንድ እርዳታ ተቀብለን 15 ኪሎ ለወር ተቀብለና አንዲት ፓስታ ግማሽ ዘይት ሊትር ዘይት 15 ኪሎ በቆሎ ዱቄት 3 ኪሎ መኮረኒ ማለት ለአንድ ሰው ለወር ያችን እየበላን ያለን ዝም ብለን ማለት ነው። የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን በቃ ተሰሚነት የለንም እኛ ጭራሽ ማለት ነው።
ውጡ ተብለን ሜዳ ላይ ተጣልን ያሉት ደግሞ የልጆች እናት የሆኑት ወይዘሮ አልማስ ሳይ ናቸው። ከእሳቸው ጋርም 67 ቋሚ ሰራተኞችና ሌሎች ጊዜያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል።
በረሃ ላይ ነው የጣሉ። ምንም ነገር አላትንም። ምንም ምንበላው ነገር ህፃን ይዘናል። ልጆች አሉ። አሁን ልጆች ይዘናል። የበቆሎ ቆሎ አንድ አለ ነፍሴ ያለ ዱቄት የሚሰጠን የጋገር እየበላን እንደዛ እያሉ እዚህ የደረስን። አሁን ደግሞ መንግስት ድረስልን። ምንም እርዳታ የሚባለው ነገር ኤክስፓየርድ የሆነ እንደዚህ በቆሎ ዱቄት እንደዚህ ትበረቅጠው እንትን አረንጓዴ የሰራ በቃ ትል የሆነ ነገር ነው እና መንግስት ድረስልን ነው የምንለው። ቀይ መስቀል በቃ እንትን ይድረስልን። ቋሚ ሰራተኛ ነን ነበር ቋሚ ሰራተኛ ነን። ይሄ ብራችንም ወጋገን ባንክ ነው ያለው። ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችን እና መንግስት የሚያስቀምጥልን ወጋገን ባንክ ነው ያለና እሱም መፍትሄ የለውም። 23 ዓመት ሰርቻለሁ እኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን።
እርሻ ጣቢያ ነበር የሚሰሩ?
እርሻ ጣቢያ ነው።
የማን ነው እርሻ?
የወያኔ እርሻ ነው። የወያኔ እርሻ ነው። ድሮ ድሮ እኛ እየሰራን እየበላን ነበር። በዛን ሰዓት ብንሰደብም ችለን ብንልም ችለን በቃ ለሌት ወዳችን መስራት ስለሆነ እንደዛ እያልን ነበር የምንኖረው። አሁን ግን መፍትሄ አጣናል። መጀመሪያ ስንመጣ እንክብካቤው አይዟችሁ ደርሰንላችኋል ነበር። አሁን ያ እንክብካቤ የለም። በቃ የምንኖርበት ሽንት ቤት ነው። በቃ ቆሻሻ መጠረቅ ነው። ውሃ የምንጠጣው የለም። ሳሙና ምናምን የለንም። በቃ እንዲች እንዳለ ይሆን ይወጣን ይችንችን ለነፍስ ያለ ይሰጠን።
ከቤታችሁ ከወጣችሁ ስንት ቀናችሁ?
ወራ አሳልፈናል። ከዚች የደረስን በአንድ ነው። 7 ቀን በረሃ ቆይተናል። በእግራችን ነው ከዚህ የመጣን። ይሄ ግን ስንመጣ ሲቀበሉን ደስ ብለን ነበር። በቃ በቃ ሀገራችን ገብተናል፣ የሀገራችን ሰዎች አግኝተናል። ትውልድ ቦታችን እኛ ጎንደር ነው በብዛት። በቃ ሀገራችን ሰው አግኝተናል እና ደህና እንግዲህ ተመስገን ብለን ሳለ አሁን ግን የተቀበለን ሰው ምን መፍትሄ የለውም።
ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማርዬ ታደሰ በማንነታቸው ተለይተው መፈናቀላቸውና በበረሃ መሰቃየታቸውን ተናግሯል።
ስለዚህ እኛ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር። የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ብለህ ሳይሆን በ20ና በ30 የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣዋል። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ አለች። ያልወለዱ ምራብና ጥማትን ተሰቃይተው ተጣውረው የደረሱ ወንድሞቻችን 8 ቀን 7 ቀን የገባን እስካሁንም ያልገባ ወንድም እህት አለ እና ይህ ነው ማይካድራ የደረሰው ግፍ። በእርግጥ በእኛ ላይ አልደረሰም። ማይካድራ መሀል ላይ ስለሆኑ ነው። የእኛ ግን ጠረፋችን የአማራ ክልልና የወልቃይት ጸገዴ ሰው ምንሻ ስለነበረ ደርሰውልናል። በህይወታችን ወጣ።
የትራክተር ሹፌር የሆኑት አቶ አለማየሁ ገዛኝም ከሞት መትረፋቸውን ገልጠው አሁን ተፈጸመብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል።
ያው እዛ እየሰራን ለማንኛውም አባል ሰራተኞች እነሱም የትግሎችም አባል ሰራተኞች አብረን እንሰራ ነበር። ግን ይሄ ግርግር ከመነሳቱ በፊት ፎቶ ማንሳት ተጀምሮ ነበር ለመታወቂያ እየተባለ ማለት ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣ።
የዳንሻ ከተማ ጊዜያዊ አስተዳደር የሰላምና ደህንነት መምሪያ ኃላፊና የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አደል በጦርነት ወቅት ይጠበቃል ከሚሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብለዋል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠለሏቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል።
የአማራ ተወላጆች እንግዲህ የተፈናቃዮች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ህዝብ ብቻ አይጎዳም። በህገ ወጥ መንገድ ስትንቀሳቀስ ሌላውንም ብሔርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅለው የገቧሉ። ስለዚህ እኛውን ለቀይ መስቀል ምናምን ማስታወቅ ነው ከኛ የሚጠበቀው እና እንዲታገዙ እና እንዲረዱ ማድረግ ነው። አሁን እኛ የራሱ በጀት የለንም። በበጀት አይደለም እየተደገፍን የምንሰራው ያለኛው። አሁን እኛ ትናንትም ለነጻነታችን እየታገልን ስለሆን ዛሬም ለነጻነታችን ነው እየታገልን ያለን። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይህን በሀሳብና ማሳወቅ ነው ከኛ የሚጠበቀው። እያሳወቅን ያለንበት ሁኔታ ግን አለ።
አቶ ጌጤ የተፈናቀሉ ዜጎችን መልሶ ማቋቋምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀሉን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በረሃብ የተቀጡ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ዳንሻ።
እየተገባደደ ባለውና ኮቪድ-19 በተጫነው የፈረንጆቹ 2020 ዓመተ ምህረትም ቢሆን የአየር ንብረት ለውጥ አላቆመም። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት በፓሪስ ከተፈረመ 5ኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተው ይሆን? በከባቢ አየር ላይ የደረሱ አደጋዎችስ ምን ይመስላሉ ሲል የአሜሪካ ድምፁ ስቲቭ ባራጎና ያጠናቀረውን ስመኝሽ የቆየ እንዲህ ታቀርበዋለች።
እያገባደድ ነው ባለነው የፈረንጆቹ 2020 ዓመተ ምህረት ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት ዓለም ደግሞ በኮቪድ-19 ተሸነፈ። የኮሮና ቫይረስ ወረርሽኝ መንገዶችን ባዶ አደረጋቸው፣ አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በ7% እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሾፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም ይላሉ።
Clearly the emission reductions that we've seen in 2020 due to
በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር ብክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው። ያ ምንም ጥያቄ የለውም። በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውኑ ወደ ነበረበት የሚመለስ ነው።
በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል። በኮሎምቢያ ዩኒቨርሲቲ የህግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ ሀገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ።
ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል። ሮ አብዛኛው የዓለም ክፍልም ወደዚህ አቅጣጫ እየተጓዘ ነው።
ጀራርድ ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በህዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ።
ተመራጩ ፕሬዚደንት ጆ ባይደን ፕሬዚደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም።
ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙም ርቀት ላያስኬዳቸው ይችላል። ነገር ግን በዚህ አመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ አመት በጠጣር ነዳጅ ላይ ቀስቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌዴራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ።
የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሐሳብ ዋናው ጉዳይ ሆኖ ነበር። ነገር ግን 2020 ሐሳቡን እንዲገታ አድርጎታል።
በተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመዋጋት የተፈረመው የፓሪስ ስምምነት በዚህ አመት 5 አመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው።
በፓሪስ የተወሰዱት ኃላፊነቶች እንዲሆን ከሚፈለገው እጅጉን የራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም።
የዓለም ትኩሳት በ2020ም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ግዜ ያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል። በስቲቭ ባራጎና ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ታህሳስ 25 ቀን በክርስትና በጣም ተፈላጊ ከሆኑት ቅዱስ ቀናት አንዱ ነው ይላል ርዕሰ አንቀጹ ሐተታውን ሲጀምር። ከ2000 ዓመታት በፊት የኢየሱስ ክርስቶስ ልደት መታሰቢያ በክርስቲያኖች ዘንድ እንደ ሥጋ ለበሰ አምላክ አዳኝ የዓለም ብርሃን ተብሎ ይከበራል። ወላጆቹ ማርያምና ዮሴፍ ከድሆች መካከል ነበሩ። ትውፊት እንደሚናገረው ኢየሱስ የተወለደው ጥልቅ በሆነው በጨለማው የከብቶች በረት ውስጥ ነው። ርዕሰ አንቀጹ በመቀጠል ከጥንት ጊዜ ጀምሮ በሰሜናዊ ንፍቀ ክበብ ውስጥ የሚኖሩ ሰዎች የክረምቱን ወቅት ያከብሩ ነበር። ምክንያቱም ለረጅም ጊዜ የሚቆየው የጨለማ ጊዜ እየተገፈፈ ሲሄድ የሚመጣው ብርሃን ለተፈጥሮ እድሳት ይሰጣል። በዓለም ዙሪያ ያሉ ጥንታውያን ሰዎች የዓመታቱን መፈራረቅ በመጠባበቅ ዳግመኛ የምትወጣውን ፀሐይ በደስታና በልዩ የአምልኮ ስርዓቶች በደስታ ይቀበሉት ነበር። አንዳንዶቹም እስከዚህ ዕለት ድረስ የኢየሱስ ክርስቶስ የልደትን በዓል በብርሃን ይመስሉታል። ይህ የጥንታውያን ትውስታ በተለያዩ የዓለም ዙሪያ በሚገኙ ማህበረሰቦች ዘንድ በክረምቱ አጋማሽ ወቅት ተያይዞ ይከበራል ይላል ርዕሰ አንቀጹ። በዚህ የታህሳስ 25 ቀን አካባቢ ቻይናውያንና በርካታ የምስራቅ እስያ ህዝቦች ዱንጊንን ያከብራሉ። ይህም ቤተሰቦች አንድ ላይ የሚሰባሰቡበትና ያለፈውን ዓመት የሚያስታውሱበት እንዲሁም የክረምቱን መምጣትና የብርሃን መመለሻን አስበው የሚያከብሩበት ነው። ጥንታዊ ያልዳ ክብረ በዓልም እንዲሁ ኢራን ውስጥ በክረምት ወቅት የሚከበር ሲሆን፣ ጃፓኖች ደግሞ አዲሱን ዓመት በጥሩ ጤንነትና መልካም ዕድል ለመጀመር የሚመኙበት ባህላዊ ቶጂን ያከብራሉ። ክብረ በዓላቱ የተለያዩ ናቸው፣ ግን በየትኛውም ቦታ የደስታና ብሩህ ተስፋ መንፈስ ያሸንፋል። ለክርስቲያኖች ለዘመናት የሚያስተጋባው በቅዱስ መልአክ የተበሰረው የመጀመሪያ የገና ምሽት ስለ ልደትና ስለ ተስፋው እንዲሁም በምድር ላይ ሰላም ለሰው በጎ ፈቃድ የሚያወሱ መሆናቸው ነው። እያንዳንዱና የየዓመቱ የልደት በዓል ትክክለኛው የገና በዓልን መንፈስ የምንረዳበት እንጂ ምን እንዳለን የምናይበት አይደለም። በማንነታችን እያንዳንዳችን የእግዚአብሔር ልጆች ነን። በዚህ ወቅት ያለው ትልቁ ደስታችን ይህ ነው። እያንዳንዱን የገና በዓል የደስታ የሚያደርገውም ይህ ነው። ፕሬዚደንት ትራምፕም ክሪስመስን ሜሪ የሚያሰኘው ይህ ነው ብለዋል። ፕሬዚደንቱ በመጨረሻም እንዲህ ብለዋል፣ አገራችን እያንዳንዱ ልጅ በፍቅር የተሞላ ቤት፣ በተስፋ የበለጸገ ማህበረሰብና በእምነት የተባረከ ሕዝብ የሚያውቅበት ስፍራ እንድትሆን እንጸልያለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።